dosan isin afera angat umra saganta kenya akkan woli tutta
ye ya america dims now
ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዞ ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካብኔ እንዲሆን በታላቅ ትህትና ልጠይቃችሁ ፈልጋለሁ።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ለሽመት ያጫቸውን የአዲስ መንግስት የካቢኔ አባላት ለማጸደቅ ለአዲስ ለተመረጠው ፓርላማ ባቀረቡበት ወቅት ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። የአዲሱ ፓርላማ አፈ ጉባኤ ጨምሮ በአዲሱ አስተዳደር የአዲሶቹን መንግስት ባለስልጣናት ሹመት እንዲሁም የሀገሪቱን የወደፊት አቅጣጫ አስመልክቶ የተሰናዳ የትንታኔ ዘገባም ይዘናል። በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መስከረም 26 2014 ዓ.ም ተምረት ተናስተልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳት ላይ ታገኙናላችሁ። ከለቱ ዜና አቅራቢ ቆንጅታዬ፣ ከቴክኒክ አቀናባሪው ኤልያስ አማረ፣ ከቴክኒክ መሐንዲሱ ቶኒና ከዌብና ማህበራዊ ገጾቻችን አስተናጋጇ አባየሁ ገበያው እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት 7 ከፍተኛ የተባበሩት መንግስታት ድርጅት የርዳታ ባለስልጣናትን ማስወጣቱን በተመለከተ የድርጅቱ የጸጥታ ምክር ቤት ዛሬ ተሰብስቦ ይነጋገራል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በጉዳዩ ላይ ለምክር ቤቱ ማብራሪያ ይሰጣሉ ተብሎ ይጠበቃል። የአሜሪካ ድምጽ ማርጋሬት በሽር ከኒውዮርክ ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል።
ኢትዮጵያን የሚመለከተው የጸጥታው ምክር ቤት ስብሰባ ከሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የሚደረግ ነው። መስከረም 22/2014 ዓመተ ምህረት ላይ የጠቅላይ ሚኒስትር አብይ አህመድ አስተዳደር የተባበሩት መንግስታት 7 የረዴት ባለስልጣናት በ72 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ወስኗል። ጄራልዲን ባይረን ኔሰን የዛሬው ስብሰባ እንዲደረግ ጥሪ ያቀረቡ በተባበሩት መንግስታት ድርጅት ውስጥ የአየርላንድ አምባሳደር ናቸው። ሳቸው እንዲህ ብለዋል።
የእነዚህ የረዴት ሰራተኞች መባረር ወደ ተሳሳተ አቅጣጫ የመንደርደሩን ሂደት በአንድ ደረጃ የሚያባብስ ነው።
ባይረንሰን የእርዳታ ሰራተኞች ወደ ስራ እንዲመለሱ ተደርገው በተባበሩት መንግስታት ድርጅትና በኢትዮጵያ መንግስት መካከል ያለው ግንኙነት መጠገኑ አስፈላጊ እንደሆነም አክለዋል። የሁለቱም ተቋማት ግንኙነት ቁልፍ ሲሉ የገለጹት ባይረንሰን አሁን ያለው አቋም አስፈላጊ ያለመሆኑን ከእሰጣ ገባ ይልቅ የሰብአዊ ድጋፍ ሊጠናከር የሚገባበት ሰዓት መሆኑንም አስታውሰዋል። ኢትዮጵያ ባረረቻቸውን ባለስልጣናት በሀገሪቱ የውስጥ ጉዳይ ጣልቃ እንደገቡ አንድ አመት ለተጠጋ ጊዜ በሰሜኑ የሀገሪቱ ክፍል ከመንግስት ጋር በመፋለም ላይ ላለው የትግራይ ህዝቦች ነጻነት ግንባር ርዳታና የቴሌኮሙኒኬሽን ቁሳቁሶችን በማቀበል ከሳቸዋለች። በኢትዮጵያ ዘንድ ፐርሶና ኖን ግራታ ተቀባይነት የሌላቸው ሰዎች ተብለው ከተባረሩት ባለስልጣናት መካከል ምክትል የሰብአዊ ድጋፍ አስተባባሪና በሀገሪቱ ውስጥ የህፃናት መርጃ አገልግሎት ወይንም ዩኒሴፍ ተወካይ ይጠቀሳሉ። የተባበሩት መንግስታት ድርጅት ሰኞ ዕለት ባለስልጣናቱ ከኢትዮጵያ መልቀቃቸውን አረጋግጧል። ፋራን ሀቅ የተሰኙ የድርጅቱ ቃል አቀባይ ባለስልጣናቱ ከሀገር የለቀቁት ደህንነታቸውን ለመጠበቅ መሆኑንም ተናግረዋል። ድርጅቱ ሰራተኞቹ ምንም ጥፋት እንዳልፈጸሙ፣ ኢትዮጵያም ለማባረር ህጋዊ መሰረት የሌላት መሆኗን፣ የድርጅቱ ሰራተኞች በተባበሩት መንግስታት ቻርተር መሰረትም ከለላ እንዳላቸው አብራርቷል። መሰል የማባረር እርምጃ ሀገራት ከሀገራት ጋር ባላቸው ግንኙነት አማካኝነት የሚደረግ ብቻ መሆኑንም አስታውሰዋል። ዛሬ ምሽት ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንንና ተያያዥ ጉዳዮችን ለጸጥታው ምክር ቤት አባላት ያስረዳሉ ተብሎ ይጠበቃል።
የደቡብ ሱዳን መገናኛ ብዙሃን በፓርላማው አፈ ጉባኤ ሳይፈቀድላቸው ስለ ምክር ቤቱ ወጪም ሆነ ስለ አባላቱ ደመወዝ የሚዘግቡ ከሆነ ፈቃዳቸውን ይነጠቃሉ ሲሉ አንድ ቁልፍ የሆኑ የምክር ቤቱ አባል መናገራቸውን የሀገሪቱ የፕሬስ መብት ቡድን አጥብቆ አወገዘው። የደቡብ ሱዳን የፓርላማው የመረጃ ኮሚቴ ሊቀመንበር ፖል ዩኤኒ ቦንጂ የሕግ አውጪዎቹን የገንዘብ ልውውጥ በተመለከተ ሪፖርት የሚያወጡ ጋዜጠኞች ሕጋዊ የሆነ አግባብ ካልተከተሉ ራሳቸውን ለአደጋ ያጋልጣሉ ሲሉ ነበር የተናገሩት። ወደ ምዕራብ አፍሪካ ስናመራ የዩናይትድ ስቴትስ ወታደራዊ ባለስልጣናት የማሊ የሽግግር መንግስት በጸጥታና በጸረ ሽብርተኛ እንቅስቃሴ ረገድ የሚረዱ ወታደሮችን ዋግነር ግሩፕ በሚል ስም ከሚንቀሳቀሰው የሩሲያ የግል ወታደራዊ ኩባንያ ቀጥራ ከማስገባት እንድትቆጠብ ሲያስጠነቅቁ የከረሙትን ድምጾች ተቀላቅለዋል። የማሊ መሪዎች ከዋግነር ግሩፕ በየወሩ 10.8 ሚሊዮን ዶላር በመክፈል የጦር ኃይሉን የሚያሰለጥኑና ለከፍተኛ ባለስልጣናት ጥበቃ የሚሰጡ 1000 ወታደሮች ለመቅጠር ስምምነቱን እንዳትፈጽም ዩናይትድ ስቴትስና ፈረንሳይ በይፋ ሲወተውቱ ቆይተዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር በበኩሉ ማሊ ያን ስምምነት የፈጸመች እንደሆነ በብዙ መንገድ እንደሚጎዳት አሳስቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና የዓለም ኢኮኖሚ በኮቪድ-19 ወረርሽኝ የተነሳ አሁንም እንደተዳከመ መሆኑን የIMF ዳይሬክተር አስታወቁ። ባለጸጎቹ ሀገሮች በገቡት ቃል መሰረት ለድሆቹ ሀገሮች ክትባቱን እንዲሰጡም አሳስበዋል። በቪኦኤ የዜና ክፍላችን የተጠናቀረውን ዘገባ ጽዮን ግርማ ታቀርባለች።
የኮቪድ-19 ክትባት መዳረስን በተመለከተ በባለጸጋዎቹና እጅግ ደሃ በሆኑት ሀገሮች መካከል ያለው ሰፊ ልዩነት የዓለም ኢኮኖሚን ማገገም ያዘገየዋል ሲሉ የIMF ዋና ዳይሬክተር ተናገሩ። የዓለም አቀፍ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂቫ ትላንት ማክሰኞ ጣሊያን ውስጥ በበይነ መረብ አማካኝነት በተካሄደ ጉባኤ ላይ ንግግር አድርገዋል። IMF በመጪው የዓለም ኢኮኖሚ ትንበያው የዘንድሮ እንደ አውሮፓውያን አቆጣጠር የ2021ን የኢኮኖሚ ትንበያ አሃዝ ዝቅ እንደሚያደርግ አስታውቋል። የዚህም ምክንያቱ በይበልጥ ተላላፊ በሆነው ዴልታው የኮሮና ቫይረስ ዝርያ ሳቢያ የበሽታ ስርጭት ከፍ ማለቱና በርካታ ሀገሮች ያለባቸው የዕዳ ጫናና የዋጋ ንረት እየተባባሰ መምጣቱ መሆኑን አስረድተዋል። የዓለም አቀፍ የገንዘብ ድርጅቱ ባለፈው ሐምሌ ባወጣው ትንበያ የዓለም ኢኮኖሚ በ6% እንደሚያድግ ተንብዮ ነበር። ዋና ዳይሬክተሯ ሲናገሩ ኢኮኖሚው በኮቪድ-19ና በተያያዥ ጉዳዮች የተነሳ አሁንም እየተንገዳገደ ነው ብለዋል። አያይዘውም ባለጸጎቹ ሀገሮች በገቡት ቃል መሰረት ለታዳጊ ሀገሮች የኮቪድ ክትባት ድጋፉን የማያቀርቡ ከሆነ በቀጣዮቹ 5 ዓመታት ውስጥ በዓለም ኢኮኖሚ ላይ የ5.3 ትሪሊዮን ዶላር ኪሳራ ይደርሳል ሲሉ አሳስበዋል። ከክትባቱ ሌላ ታዳጊ ሀገሮች ለምርመራ በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸውን ሌሎች ሰዎች ለመለየት ስራዎችና ለመድኃኒት አቅርቦት ለሚያስፈልገው ወጪ 20 ቢሊዮን ዶላር ይጎድላል። ያንን ባለጸጋዎቹ ሀገሮች ማሟላት አለባቸው ሲሉ የIMF ኃላፊዋ አሳስበዋል።
ይህ በዚህ እንዳለ ዩናይትድ ስቴትስ ሰሜን ምዕራባዊ ዋሽንግተን ክፍለ ግዛት ውስጥ በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰንን የኮቪድ ክትባት የተከተበች አንዲት ሴት ያልተለመደ በሆነ የደም መርጋት የተነሳ ሕይወቷ ማለፉ ተገለጸ። ስሟ ያልተገለጸው በ30ዎቹ የዕድሜ ክልል ውስጥ የነበረችው ሴት ክትባቱን ከወሰደች ከ2 ሳምንት በኋላ Thrombosis with thrombocytopenia በሚባል የደም መቋጠር ህይወቷ ማለፉን ነው የክፍለ ሀገሩ የጤና ባለስልጣናት ያስታወቁት። ባለፈው ሚያዝያ ይህን ክትባት በወሰዱ ከ50 ዓመት በታች በሆኑ በርከት ያሉ ሴቶች ላይ ያልተለመደ የደም መቋጠር ወይም መርጋት መከሰቱ መገለጹ ይታወሳል። ያን ሪፖርት ተከትሎም የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል CDC እንዲሁም የምግብና የመድኃኒት አስተዳደሩ FDA የጆንሰን ኤንድ ጆንሰኑ ክትባት መከተብ ለአጭር ጊዜ እንዲቋረጥ አድርገው እንደነበረ ይታወሳል። በኋላ እንዲቀጥል ፈቅደዋል። ሆኖም ኩባንያው ክትባቱ የደም መርጋት አደጋ ሊያስከትል እንደሚችል ለተጠቃሚዎች ማሳሰብ እንዳለበት መመሪያ ሰጥተዋል። ዩናይትድ ስቴትስ ውስጥ እስካሁን የጆንሰንን ጆንሰንን ክትባት የተከተበው ሰው ቁጥር ወደ 15 ሚሊዮን የሚጠጋ መሆኑን ነው ዘገባው ጨምሮ ያመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 26 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን ምስልና ድምፅ አቀናባሪያችን ኤልያስ አማረ፣ በቀጥታ ስርጭት የድምፅና ምስል አቀናባሪው ደግሞ ቫስኮ ቫለሪ ነው። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በኢትዮ ሰዓት ላይ እስከ ምሽቱ 4 ሰዓት ይቀጥላል። ዝግጅታችንን ታዲያ በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በቴሌቪዥን በኢትዮ ሰዓት ላይ ታገኙናላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛ በድረገጻችን በአማርኛ ዩቲዩብ እና በአማርኛ በፌስቡክ በጥራት መከታተል ይቻላል። የቀጥታ ዝግጅታችንን ወይም ስርጭታችንንም ተከታተሉ። አድማጮች፣ አሁን በቀጥታ ወደ ቀዳሚው ለቱ አብይ ርዕስ የጠቅላይ ሚኒስትር አብይ አህመድ በአዲሱ መንግስት ለሚያቋቁሙት ካቢኔ የ22 ሚኒስትሮችን ሹመት በፓርላማ አጸደቁ። ያስፈጻሚ አካላትን ስልጣንና ተግባር ለመወሰን የቀረበ አዲስ አዋጅም በአዲሱ ፓርላማ አጸድቋል። አገሪቱ ትልሞቿንና ፍላጎቷን ለማሳካት እንቅፋት ከሆኑባት ችግሮች አንዱ የስርዓት ስብራት ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። መለስካቸው አምሃ ተከታትሎታል።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን የ22 ሚኒስትሮች ሹመት በሁለት ተቃውሞ በ12 ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ጠቅላይ ሚኒስትሩ ዕጩዎቻቸውን የመረጡበት መንገድም ላለፉት 30 ዓመታት የነበሩት ጠቅላይ ሚኒስትሮች ከተጠቀሙባቸው መስፈርቶች የተለዩ ናቸው።
የካቢኔ አባላት ሆነው ሀገራቸውንና ሕዝባቸውን በታማኝነት እንዲያገለግሉ ለሹመት ለመቆየት ያቀረብኳቸው ግለሰቦች እንደ መሰረታዊ መዘኛ ያየ ነው። አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ተቀምጦ ሀሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመስራት የሚያስችል ድምጽ ያገኘን ቢሆንም ሌሎቹን አካተን ብንሰራ ወደፊት አንድ ፓርቲ መንግስት መመስረት የማያስችለውን ድምጽ ቢያገኝ እንኳን ይህ ልምምድ ለዛ ግብአት ይሆናል፣ ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሰረታዊ ሀሳቤ ተወስዷል።
ከዚህ በተረፈ ግን መስፈርቶቹ ጾታን፣ ልምድን፣ ብቃትን፣ የሃይማኖት ስብጥርን፣ የማገልገል ፍላጎትና ሌሎችንም ጠቅላይ ሚኒስትሩ ዘርዝረዋል። ጠቅላይ ሚኒስትር አብይ የካቢኔ አባሎቻቸውን በተወካዮች ምክር ቤቱ ፊት አደራ ያሏቸው ጉዳይ ሌላው የተለየ አቀራረባቸው ይመስላል።
የሚቀጥለው መንግስት የካቢኔ አባላት የሆናችሁ ሚኒስትሮች ዋና ተልኳችሁ አድርጋችሁ ብትወስዱ ብዬ የማነሳው ሌብነትና ልመና ማጥፋት። ሌብነትና ልመና እያሉ እቺ ሀገር ቀና ማለት ስለማትችል ሌብነት የሚጠየፍ የሚዋጋ የሚያስወግድ ልመናን ለማጥፋትና አልምተን ራሳችንን ችለን እንድናድር የሚያደርግ ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዞ ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካቢኔ እንዲሆን በታላቅ ትህትና ልጠይቃችሁ እፈልጋለሁ። ሁለተኛ፣ የካቢኔ አባላት የኢትዮጵያ ሚኒስትሮች ናቸው። የብሔር ተወካይ ለመሆን መሞከር በፌዴሬሽን ምክር ቤት ትክክል ነው፣ በካቢኔ ትክክል አይደለም።
በሚኒስትርነት ከተሾሙት መካከል ፕሮፌሰር ብርሃኑ ነጋ የኢዜማ መሪ፣ የትምህርት ሚኒስትር አቶ በለጠ ሞላ የአማራ ብሔራዊ ንቅናቄ መሪ፣ የኢኖቬሽንና የቴክኖሎጂ ሚኒስትር አቶ ቀጀላ መርዳሳ የባህልና ስፖርት ሚኒስትር ናቸው። ለሹመት በቀረቡ እጩዎች ላይም ከምክር ቤቱ አባላት የቀረቡ አስተያየቶች ነበሩ።
በእውነት ለመናገር ጠቅላይ ሚኒስትራችን ለኢትዮጵያ ሕዝብ የገቡትን ቃል በተግባር ያሳዩ አደርጋለሁ ያሉትን በማድረግ ሕዝብ ያስደመሙ ናቸውና ሚኒስትሮቹም በሚመርጡበት ጊዜ የተናገሩት ሶስቱ ነጥብ ውስጥ ትልቁ እና የመጀመሪያው ሌብነት የምትለዋ በጣም አሳሳቢ ነች።
ጠቅላይ ሚኒስትሩ በበኩላቸው የቀረቡት እጩዎችም ሆነ ስብስቡ እንዳለ ከጉለት የጸዱ ፍጹም ናቸው የሚባሉ እንዳልሆኑ ጠቅሰው የቀረቡ ሐሳቦችን እንደ ግባት እንደሚወስዷቸውም አስረድተዋል። አክለውም
ሁሉም ጋር ወርቃማ ሐሳባን እሱን ሰብሰብ አድርገን ሚራጅና ውሃን ለይተን የኢትዮጵያን ጥም የሚቆርጥ ስራ ለመስራት መነሳት ተገቢ ይሆናልና አንዳንዶች ይሾለኩ የተባለው እንግዲህ የዛው አካል አድርገን ብንወስድ ፐርፌክት ነገር አንጠብቅ። በሂደት እያየን ነገ ጠዋት ማስረጃ ካገኘን ነገ ጠዋት እናነሳለን፣ የሚከለክለን ነገር የለም። ከነገ ወዲያ ካገኘን እናነሳለን፣ የሚከለክለን ነገር የለም። ዋናው ጉዳይ አሁን ባለን እይታ በተቻለ መጠን የተሻለ ስራ ቢሰሩ ሰዎች ለማቅረብ ሞክረናል። ምክር ቤት ካገዘን፣ ህዝቡ ካገዘን በዚህ አምስት ዓመት ብዙ የሚቀበሉ ታሪኮች ይኖራሉ። ከነዚህ ውስጥ አንዱ ልመና ይሆናል የሚል እምነት አለኝ። አመሰግናለሁ።
ምክር ቤቱ በዛሬው ልዩ ስብሰባው ተወያይቶ ካጸደቃቸው አጀንዳዎች ሁለተኛው አጀንዳ የአስፈጻሚ አካላትን ስልጣንና ተግባራትን ለመወሰን የቀረበውን አዋጅ ነበረ። የዚህን አዋጅ አስፈላጊነት ያስረዱት ጠቅላይ ሚኒስትር አብይ ይህን ብለው ነበር።
በእኛ በኩል እንደ ሀገር ትልሞቻችንን ፍላጎቶቻችንን እንዳይሳኩ ያደረገው አንዱ ክሪቲካል ነገር ሲስተሚክ ስብራት ነው የሚል ቀደም ብለን ለይተናል። ይሄ ሲስተሚክ ስብራት መጠገን ካልቻለ ምንፈልገውን ልማት ብልጽግና ልናረጋግጥ አንችልም። ይሄ ስብራት በፖለቲካ ሊገለጽ ይችላል፣ በኢኮኖሚ ሊገለጽ ይችላል፣ በተለያዩ ዘርፎች ሊገለጽ ይችላል። ነገር ግን በድምሩ እንደ ኢንስቲትዩሽን ሲስተም ምንለው ነገር ስብራት ያለበት ሀገር ነው፣ መፍታት አለበት ብለን ነው የተነሳ ነው።
የቀረበው ረቂቅ ማሻሻያዎችንና ማስተካከያዎች ታክለውበት እንዲጸድቅ ምክር ቤቱ ወስኗል። አዲስ የተዋቀረው ካቢኔ ወጪን የሚቀንስና ስራን የሚያቀላጥፍ እንደሆነ ቀደም ሲል የፕላንና ልማት ኮሚሽን ኮሚሽነር ከነበሩትና አሁን የፕላንና ልማት ሚኒስትር በሆኑት በዶክተር ፍጹም አሰፋ ማብራሪያ ተሰጥቷል። ዛሬ ከተሾሙት መካከል አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር፣ ዶክተር አብርሃም በላይ የሀገር መከላከያ ሚኒስትር፣ ወይዘሮ ሙፈሪያት ካሚል የሥራና ክህሎት ሚኒስትር፣ ኢንጂነር አይሻ መሐመድ የመስኖና ቆላማ አካባቢዎች ሚኒስትርና ሌሎችም ይገኙባቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሎ መለስካቸው። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። አዲሱ የኢትዮጵያ መንግስት ተፎካካሪ ፓርቲ አባላት ወይም አመራሮችን ወደ መንግስት ማምጣት ወይም ወደ መንግስት ስልጣን ማምጣቱ የኢትዮጵያን የፖለቲካ ምህዳር ያሰፋል፣ ከመጠላላትና ችግሮችን በጋራ ለመፍታትም ያነሳሳል ሲሉ አንዳንድ ምሁራን ገለጡ። በውይይቱ የተሳተፉት ምሁራን እይታም የአዲሱ መንግስት ተቀዳሚ ተግባር ሰላምና ጸጥታን በማረጋገጥ አገሪቱ ተጋርጦባታል ያሉትን የህልውና አደጋ መታደግ ነው ብለዋል። መስፍን አራጌ ያስጠናቀረው።
ስድስተኛው የኢትዮጵያ ሕዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባ ዛሬ ሲካሄድ ማሻሻያ የተደረገባቸው አስፈጻሚ ተቋማት አደረጃጀትና ስያሜ እንዲሁም ተቋማቱን የሚመሩ አመራሮችን ሹመት አጽድቋል። ያናገርናቸው ዩኒቨርሲቲ ምሁራን ሂደቱ በኢትዮጵያ የፖለቲካ ምህዳር ፈርቀዳጅ የሚያስብሉት ጅምሮች የተስተዋሉበት ነው ብለዋል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር ሰብሰብ ሀዲስ
በመሰረታዊ የኢትዮጵያ ችግሮች ላይ ተወያይቶ መፍትሄ ማስቀመጥ እንደሚቻል ወይም ደግሞ ለዛ ዝግጁ የመሆን ፍላጎት ስለአሳየን ማለት ነው። ኢትዮጵያ የከረመ ያደረ ችግር አለባት። ከመሰረታዊ የፖለቲካ ፍልስፍና እስከ ህገ መንግስት፣ እስከ ህጎች፣ እስከ መዋቅር፣ እስከ ተቋማት ድረስ በርካታ ችግሮች ያሉባት ሀገር እንደሆነች ይታወቃል። አሁን ያንን ለመፍታት ዛሬ ያየነው የጠቅላይ ሚኒስትሩ ያቀረቧቸው እጩዎች፣ ምክር ቤቱ ያጸደቀው በአጠቃላይ እነዚህን ችግሮች ለመፍታት እንደ አመላካች ወይም እንደ ጠቋሚ ልንወስደው እንችላለን።
በወሎ ዩኒቨርሲቲ ታሪክ መምህር የሆኑት ዶክተር ምስጋናው ታደሰ በበኩላቸው ከዚህ በፊት በምክር ቤቱ አባላት ዘንድ ይስተዋል የነበረው አይነት የቡድን አስተሳሰብና ውሳኔ ያልተንጸባረቀበት አንጻራዊ ልዩነቶች እየተስተናገዱበት እንደነበር ይገልጻሉ።
ከዚህ በፊት በነበሩት ፓርላማዎቻችን አንድ ሐሳብ ከአስፈጻሚው አካል ሲሰነዘር ሙሉ በሙሉ ደግፎ የመውጣት ሁኔታዎችን እንመለከታለን። የተቃውሞ ድምጽ የናፈቀው ፓርላማ ነው ባለፉት ጊዜያት የተመለከትነው። በዛሬው ዕለት ግን የተቃውሞ ድምጽ ሲሰሙ፣ ሐሳቦች ሲንሸራሸሩ፣ በውሳኔዎችም ላይ የድምጽ ተአቅቦና የተቃውሞ ድምጾችም ሲቆጠሩ ተመልክተናልና ይሄ እንግዲህ በኢትዮጵያ ምክር ቤት ታሪክ የዛሬው ፈርቀዳጅ ሊባል የሚችል ታሪክ ነው ተቀመጠው።
በወልዲያ ዩኒቨርሲቲ ታሪክ ትምህርት ክፍል ባልደረባው ተስፋዬ ተሾመም ከዚህ ቀደም አሸናፊ ፓርቲ በመንግስት መስረታ ወቅት ይከተለው ከነበረው የተማከለ ድርጅት አስተሳሰብ በመውጣት መጠነኛ መሻሻል ያሳየበት መሆኑን አመልክተዋል።
ተቃዋሚ ፓርቲዎችም ወደ ስልጣን ማንጣቱና ማካተቱ እንደ አንድ ትልቅ በጎ እርምጃ እናየው እንችላለን። ሁለተኛው ደግሞ ምንድነው እነዚህ ሰዎች ሲሾሙ ከፓርላማ አባላት እጅግ በጣም የሰላት እጅ ቀርቦባቸው መስራት ያለባቸውን ነገር እንዲሰሩ ራሱ ተበረታተው ተነቅፈውም ተተችተውም ወደ ስልጣን እንዲመጡ መደረጉ እኔ ከስከዛሬው ከነበረው ሂደት በጣም የተለየ ነው ብዬ ለመናገር ያስደፍረኛል።
በተለይም ከአንድ ሀገር የፈለቁ ግን ያቋምና ያጀንዳ ልዩነት ያላቸው የፖለቲካ ፓርቲዎች በጥላቻና በስጋት ከመመለካከት ባለፈ ለጋራ ሀገር ግንባታ በጋራ መቆም እንደሚቻል ያሳየ ጅምር መሆኑን ምሁራኑ ጠቅሰዋል።
ፓርቲ መሪዎች በሚኒስትር ደረጃ መሾማቸው በጣም ትልቅ የሚባል እመርታ ነው። ፕሮፌሰር ብርሃኑ ነጋ የኦነግ ምክትል ሊቀመንበር፣ አቶ ቀጀላ የአብን ሊቀመንበር፣ አቶ በለጠ ሞላ እነዚህ ሰዎች በዚህ በመንግስት መዋቅር ስር መካተታቸው እስከዛሬ ኢትዮጵያ ከመጣችበት የስራ የመንግስትና የፓርቲ ስርዓት በጣም የተለየ ሊባል የሚችል ምናልባትም ደግሞ የፖለቲካ ስርዓቱንም ሊቀይረው ሊያስተካክለው የሚችል ሂደት ነው ብዬ አስባለሁ። የተቃዋሚ ፖለቲካ ፓርቲ ከመንግስት ወይ ደግሞ ከአሸናፊው ፓርቲ ደጋፊዎችና አባላት ጋር የሚኖራቸውን መስተጋብር በተወሰነ መልኩ ያሻሽለዋል፣ ያስተካክለዋል የሚል እሳቤ አለኝ።
ጠቅላይ ሚኒስትር ወይ ምክትል ጠቅላይ ሚኒስትር ወይ ካቢኔ አቋቋም ራሱን ችሎ መፍትሄ አይደለም፣ ግን ችግሮች ላይ ተወያይቶ ለመፍታት የሀሳብ ብዝሃነትን የፖለቲካ ልዩነትን ለማክበር እና ለመቻቻል የዛሬው የጠቅላይ ሚኒስትር ሹመት እና የምክር ቤቱ ውሎ አጠቃላይ በጥሩ ማሳያ ነው እኔ የተመለከትኩት።
አንዳንዶች መንግስት ተፎካካሪዎችን ወደ ስልጣን አምጥቻለሁ ለማለት ያደረገው ሹመት እንዳይሆን ስጋት አለን ሲሉ በተለያዩ የመገናኛ ዘዴዎች አስተያየታቸውን ሲገልጹ ይሰማሉ። የታሪክ ምሁሩ ተስፋዬ ተሾመ ግን ከዚህ የተለየ አቋም አለኝ ይላሉ። የተፎካካሪ ፓርቲዎቹ አመራሮች በትምህርት ዝግጅትና በልምድ የካበተ እውቀት እንዳላቸው በመግለጽ
ዝም ብሎ እነሱን ለማሳተፍ ነው የሚለውን ሀሳብ አልቀበለውም። ለምሳሌ አሁን የትምህርት ሚኒስትሩን ብናይ ካላቸው ልምድ ካላቸው ተሞክሮ ውጭም ሀገር ኢትዮጵያ ውስጥ እንዲሁም በትልቁ በግዙፉ በአዲስ አበባ ዩኒቨርሲቲ ከማስተማራቸው አንጻር እኔ ለትምህርት ሚኒስትር ላይ የተሰጣቸውን ሹመት እንዲሁ ይወጡታል የሚል እምነት አለኝ። ስለዚህ እነዚህ ከግምት ስናስገባ እንዲሁ ሹመቱ ዝም ብሎ ከሜዳ ተነስቶ የተሰጠ ነው ለማለት ይቸግረኛል።
የሰላምና ልማት ምሁሩ ሰብስብ ሀዲስ መንግስት በአስፈጻሚው አካል ውስጥ የተፎካካሪ ፓርቲ አመራሮችን ወደ ስልጣን ማምጣቱ የፖለቲካ ብዝሃነትን ለማራመድ ጠቃሚ ቢሆንም ከዚህ በላይ ግን ምክር ቤት ውስጥ የተስተዋለውን መሻሻል ያደንቃሉ።
ፓርላመንታዊ የመንግስት ስርዓት ሆነ የፌዴራል ሀገረ መንግስት መዋቅር ለሚከተሉ ሀገር ትልቁ ምክር ቤት ነው። የህዝብ ውክልና የያዘው ምክር ቤት ተዋጽኦ የመጀመሪያው ምክር ቤት ነው። ትልቁ ስልጣንም እዛ ስላለ በምክር ቤት ያለው ተዋጽኦ እና ውክልና ነው በጣም አፕሪሼት የሚደረገው። በሚኒስትር ወይም ደግሞ በአስፈጻሚው ምክር ቤት ውስጥ ያለው የተለያዩ የፖለቲካ ፓርቲዎች አመራሮች አባላት መሾማቸው የፖለቲካ ብዝሃነትን ከልዩነት ይልቅ የሀገረ መንግስት ግንባታ አካል የማድረግ ፍላጎትና ዝንባሌ ሊያሳይ ይችላል የሚል እምነት አለ። የፖለቲካ ልዩነቶችንም ያከበረ ያስተናገደ ነው፣ ወደዛ የመውሰድ እድል አለው የሚል እንድምታ ሊሰጥ ይችላል።
የአስፈጻሚ ተቋማት በየጊዜው በአዲስ መልክ መደራጀት ተቋማቱ ቀጣይና ትርጉም ያለው አገልግሎት እንዳይሰጡ እንቅፋት ይፈጥራል የሚሉ አስተያየቶች መሰማታቸው አልቀረም። አቶ ሰብስብ ይህን ሀሳብ በከፊል ቢቀበሉትም በከፊል አይስማሙበትም።
በመሰረታዊነት በየሰዓቱ ልትነካቸው ልትቀይራቸው የማይገቡ መሰረታዊ ተቋማት አሉ። እንደ ንግድ ሚኒስተር፣ እንደ ጤና ሚኒስተር፣ እንደ ውጭ ጉዳይ ሚኒስተር፣ እንደ ፕላን እና ኢኮኖሚ፣ እነዚህ ቢሮዎች መነካት የሌለባቸው ቢሮዎች ናቸው። ለምሳሌ ትምህርት ሚኒስተርን ባለፈው ወደ ሚኒስትሪ ኦፍ ኤጁኬሽን እና ወደ ሞሼ ተብሎ እንደገና አሁን ሌላ አደረጃጀት መምጣቱ በመሰረታዊነት ቋሚ የመስሪያ ቤትና ቋሚ የሀገር ተቋም ቅርጽ እንዳይዝ ያደርጋል። ከዛ በዘለለ ግን ሌሎች መስሪያ ቤቶች ላይ የሚደረገው ማሻሻያ ከሀገሪቱ ኢኮኖሚ ኢኮኖሚያዊ ማህበራዊ እና ፖለቲካዊ ፍላጎት አንጻር የሚቃኙ ናቸው። ስለዚህ እኔ ምንድነው የሚገባኝ ሁሉም ሚኒስተር መስሪያ ቤቶች መሻሻል አለባቸው በያላምኑ በምንም መንገድ ማይነኩ ቋሚ እና ዘላቂ የሆኑ ተቋማት አሉ። ከነሱ ውጪ ግን ባዳዲስ የሚወጡ ፍላጎቶችን ታሳቢ ያደረገ የተቋማት ማሻሻያ እደሳ ክለሳ መደረጉ ጉዳት አለው የሚል እምነት ይል።
በሰሜናዊ ኢትዮጵያ ክፍል የተከሰከሰው ጦርነት በተለያዩ ሀገሪቱ ክፍል የሚስተዋለው መፈናቀልና የጸጥታ ስጋት በሐሰት ትርክ በህዝቦች መካከል የሚንጸባረቁ ጥላቻና የህልውና ስጋት አዲስ ለተመሰረተው መንግስት ፈታኝም ቀዳሚ ተግባርም መሆን እንዳለባቸው አስተያየት ሰጪዎቹ ይናገራሉ።
የኢትዮጵያ ያደሩና ዋና የሚባሉ ችግሮች ባለመፈታታቸው ምክንያት ወደ ጦርነት ውስጥ ገብተናል። ሶ አሁን የተቋቋመው ምክር ቤትም ቢሆን ወይም ደግሞ አጠቃላይ አሁን የተመሰረተው መንግስት ትልቁ ትኩረቱ ኢትዮጵያ እንደ ሀገር ጦርነት ውስጥ የከተተን ችግር ምንድነው ብሎ የመጀመሪያው ይሄን ጥያቄ መጠየቅ አለበት። ይሄንስ ጥያቄ ደግሞ እንዴት መልሰዋለሁ? ይሄንን ጥያቄ ለመመለስ የሐሳብ ብዝሃነትን የፖለቲካ ብዝሃነትን ማክበር ኢትዮጵያ ውስጥ ያሉ የማንነት የፍላጎት የቡድን የግለሰብ መብቶች በአጠቃላይ እስከዛሬ ሳይከበሩ ቀርተው ችግሩ የከተቱንን በሙሉ መመለስ ወይ ደግሞ ለዛ ጥሩ መደላድል ማዘጋጀት አሁን ያለው የተዋቀረው መንግስት የመጀመሪያ ኃላፊነት ነው ብዬ ነው ማምነው።
ከሰውነት ክፍሎች አንዱ ከተመመ መላው አካል በሽተኛ ይሆናል የሚል አባባል አለ። በሰሜኑ የኢትዮጵያ ክፍል ያለው የፖለቲካ ሁኔታ የሰሜኑ ብቻ ሳይሆን የመላ አገሪቱ ህመም ይያስባለሁ ወይም ደግሞ የሰሜን ክልሎች ጉዳይ ሳይሆን ተቃላይ የሀገሪቱ ጉዳይ ተደረው ሊወሰድም ይገባዋል። ከዚህ አንጻር የተመረጠው መንግስትም እንደ መንግስት ከዚህ በኋላ ቆርጠኝነት የተሞላበት ውሳኔ ስታለ የሚል ሀሳብ ይኖረኛል። ሌላ በኩል ደግሞ ከተለያየ ፓርቲ የተሾሙት ሰዎች ከመንግስት ጋር እነዚህ የሰሜን አካባቢ ያሉት ጉዳዮችም የፖሊሲዎቻቸው ወይ ደግሞ የፕሮግራሞቻቸው ወይም የፖለቲካቸው አንድ አካል ሊሆኑ ይችላሉ ብዬ አስባለሁ። ከዚህ አንጻር ከተለያየ የፖለቲካ ፓርቲ የተወከሉ ሰዎችም በዚህ ረገድ ከፍተኛ ግፊት ያደርጋሉ የሚል ሀሳብ አለኝ። ስለዚህ ተቃዋሚ የሚሆን በአዲስ በተሾሙት የብልጽግና ፓርቲ አባላት በአጠቃላይ እንደ መንግስት ማለት ነው አዲስ የተመሰረተው መንግስት አሁን የህጋዊነት ጥያቄው ተመልሷል። ከዚህ በኋላ በየትኛውም የኢትዮጵያ ክፍል አካባቢ ሙሉ ስልጣን አለው። ስለዚህ ከዚህ አንጻር በሰሜን ኢትዮጵያ የተስተዋለውን የጸጥታና የፖለቲካ ችግር በቅርብ ጊዜ መፍትሄ ያደርጉታል ብዬ አስባለሁ።
የተዛቡ የታሪክ ትርክቶችን በሚያስፋፉ እና በሚያሰራጩ አካላት ላይ ህጋዊ እርምጃ መውሰድ የመንግስት ዋነኛው ተግባር ነው። ሁለተኛ እነዚህን የተዛቡ የታሪክ ትርክቶችን ከስሩ መቅረፍ የሚቻለው ደግሞ የታሪክ ባለሙያዎችን ወደ መድረክ በማምጣትና በማወያየት ዜጎች ትክክለኛውን ታሪካቸውን አውቀው ትክክለኛ ማንነታቸውን አውቀው ከምንለያይባቸው ግን የምንሰባሰባቸው ታሪኮች ስለሚበዙ በእነዛ ላይ አገራዊ መግባባትን አድርገን ወደ አንድነት ማምጣትም የመንግስት ትልቁና በጎ ጎኑ መሆን አለበት ብዬ ነው የማምነው። አሁን ለተፈጠረው ችግር ሌላኛው መፍትሄ ይሆናል ብዬ የማስበው ይሄ ብሔራዊ እርቅ ብለን የምንጠራው ነገር ነውና እነዚህ ነገሮች እስካሁን ላለፍናቸው ውጣ ውረዶች እንደ አንድ መፍትሄ ሊሆን ስለሚችል መንግስትም እዚህ ላይ ከሚመለከታቸው አካላት ሁሉንም ማህበረሰብ በሚወክል ደረጃ ብሔራዊ እርቅ ብናደርግ እስካሁን የመጣንባቸውን አላስፈላጊ ታሪክ ትርክቶችን ለማስወገድ እንደ አንድኛው መፍትሄ ሆኖ ለመንግስት ሊጠቅመው ይችላል የሚል እምነት አለኝ።
መስፍንና እንግዶቻችንን እናመሰግናለን። አድማጮች፣ በሌላ በኩል ደግሞ የአዲሱን መንግስት ምስረታ አስመልክቶ በአቶ ዳዊት ኢብሳ የሚመራው የኦሮሞ ነጻነት ግንባር አባል የሆኑት አቶ ያሶ ከበሩ የሰጡት አስተያየት ደርሶናል። ዘጋቢያችን ምትኩ ፍቃዱ ነው ያነጋገራቸው። ነው
እኔ በግሌ በኢትዮጵያ እስካሁንም ሁሉን አቀፍና ነጻ ምርጫ ተደርጎ አቅም በኢትዮጵያ ብቻ አይደለም በመላ አፍሪካ ኦልሞስት ሁለት እና ሶስት ከማይበልጡ ሀገር ውጪ ነጻና ፍትሃዊ ምርጫ ተደርጎበት በማይታወቅበት ምድር ኢትዮጵያ ላይ የተለየ ነገር ተፈጥሯል ብዬ መናገር አልችልም። ምርጫውን በተመለከተ ያው የምናውቀውና ያየነው ጉዳይ ስለሆነ ብዙ ብለንበታል፣ ተወያይተንበታል፣ ተነጋግረንበታል። በዚህ ምክንያት ፓርቲያችን ያለምንም ቅድመ ሁኔታ ራሱን ከምርጫው አግልሏል። ምክንያቱም ምርጫው ገና ከጅምሩ ፍትሃዊ ስላልነበረ ዞሮ ዞሮ መንግስት መስራቹ ፓርቲ ቀድሞም አገሪቱን ይገዛ የነበረ ነው። ከስም ለውጥ በስተቀር ብዙ የተለወጠ ነገር የለም። ያንኑ ይዘው ነው እንግዲህ አሁን መንግስት እየመሰረቱ ያሉት። የተመሰረተው መንግስት ኦልሞስት እኔ ያየሁት በሀገሪቱ ውስጥ ምናልባትም ከዚህ በፊት ባልታየ ሁኔታ ተብሎ የሚነገርለት ነገር አደባባይ መውጣታቸው ነው። ይሄ አደባባይ የመጡትም ያለፉትም የዚች ሀገር አስተዳዳሪዎች እዛ ወጥቶ ሲናገሩና ሲያስጨበጭቡ ነበረ። በአፍሪካ የተለመደ ነው እንግዲህ ህዝብ ፈርቶ ሳይጨበጭብ መሪዎች የተወደዱ ይመስላቸዋል። በእርግጥ በኢትዮጵያ አንዳንዱ እንዳልተወደደ እያወቀም ያደርጋል። ዞሮ ዞሮ ሳማንታ ፓወር ባለፈው ሲመጡ እንዳሉት ጋቨርንመንት ኢን ኢትዮጵያ ያሉት ነገር ነው የታየው። ጋቨርንመንት ኦፍ ኢትዮጵያ አይደለም ያሉት፣ ጋቨርንመንት ኢን ኢትዮጵያ ነው ያሉት። ስለዚህ የሾአፕ አይነት ነገር ነው አይቼ ያለፍኩት።
ከዚህ በፊት ባልተለመደ ሁኔታ ብዙ ሰዎችም የሚናገሩት መንግስትም ራሱ የሚናገረው ለተቃዋሚ ፓርቲዎች በሚኒስቴርነት ደረጃም በክልሎችም በቢሮ የሚመራ በአማራ ክልልም በኦሮሚያ ክልልም እንዲሁም ከእናንተ ጋር ሲታገሉ የነበሩትን ሰዎች ስልጣን ተሰጥቷቸዋል። ይሄን እንዴት አዩት? በምርጫ ውስጥ ባለመሳተፋቸውስ ተጸጽታቸዋል? ይሄን ሹመት ስታዩ
በመሰረቱ በምርጫ ውስጥ ባለመሳተፋችን አንድም ጊዜ ተጸጽተናናቅም። እንዲያውም ዛሬ ደግሞ ሹመቱን ሳይ በምርጫ ውስጥ ባለመሳተፋችን እጅግ በጣም ደስተኛ ነኝ እንኩት። በምርጫ ቀድሞውኑ ምርጫው ፌር አይደለም ብለን ቀድመን ስላወቅንና ስለተነበይንም ያለውንም ነገር ግራውንድ ላይ ስላየንም አልተሳተፍንም። ዞሮ ዞሮ የዛሬውን ሹመት ደግሞ ስናይ በምርጫ አለመሳተፋችን ትክክልና ትክክል ብቻ ነበር ማለት የሚያስል ደረጃ ላይ ነው የደረስኩት። ኦሮሞን በተመለከተ ወይም ደግሞ ኦነግን በተመለከተ ከኦነግ ተገንጥሎ የወጡ አፈንጋጮች ሁለት ሰው በሹመት ደረጃ ስማቸው ሲጠራ ሰምቻለሁ። ዞሮ ዞሮ ግን በየትኛውም መስፈርት የኦሮሞን ህዝብ ትልቁን የኦሮሞን ህዝብ ትልቁን የኦሮሞን ብሔር ስም እያነሱ ከቁጥር የማይገቡ ሚዛን የማይደፉ ቢሮዎችን መምራት ባይሆን ስድብ እንጂ ሹመት አይደለም። ለምሳሌ በኦሮሚያ ደረጃ የማህበራዊና ሰራተኛ ምናምን ጉዳይ የሚባል ቢሮ ልጆችን ወደ አረብ ሀገር መላክና መመለስ ፕሮሰስ የሚያደርግ ከዛ ይዘለለ ምንም አይነት ስልጣን የሌለው ተጽዕኖ ማሳድሩ ቢሮ እዛ ላይ መሾም ለኦሮሞ ህዝብ ንቀትና ስድብ ካልሆነ በስተቀር ሹመት ነው ብዬ አላስብም።
ለሰጡኝ ማብራሪያ በጣም አመሰግናለሁ አቶ ያሶ ከበደ።
በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ።
አመሰግናለሁ ዘጋቢያችንን። አድማጮቻችን፣ ተከታዩ ደግሞ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ዘገባ ነው። ፌስቡክ እንደገና ተመልሶ አነጋጋሪ ሆኗል። የዎል ስትሪት ጆርናል በቅርቡ ያወጣው ሪፖርት በድርጅት ውስጥ የሚታወቀው የፌስቡክ ጎጂ ተጽዕኖ ያለው የውስጥ አለመግባባት መፍጠሩን ነው ያመለከተው። የድርጅቱን የውስጥ አሰራር ያጋለጡት የቀድሞ የፌስቡክ ሰራተኛ በዚህ ሳምንት አደባባይ በመውጣት በማህበራዊ የትስስር ሚዲያው ድርጅት ላይ መመስከራቸውን ድርጅቱ ላይ ለሚካሄደው ምርመራ ተጨማሪ ሆነዋል ነው የሚለው። የአሜሪካ ድምጿ ቲና ትሪን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
ግዙፉ የማህበራዊ ሚዲያ ኩባንያ ኢንስታግራም እና ዋትስአፕ የተሰኙ ተጨማሪ የማህበራዊ ሚዲያ የትስስር መድረኮችን ይቆጣጠራል። ድርጅቱ አሁን ተመልሶ መነጋገሪያ ሆኗል። የቀድሞ የፌስቡክ ሰራተኛ ፍራንስ ሃውገን እንዲህ ብለዋል።
I'm here today because I believe Facebook's product
እዚህ ያለሁበት ምክንያት የፌስቡክ ውጤቶችን ህፃናት ስለሚጎዱ፣ ክፍፍልን ስለሚፈጥሩና ዴሞክራሲያችንን ስለሚያዳክሙ ነው።
ፍራንስ ሃውገን ፌስቡክ ውስጥ የፕሮጀክት ስራ አስኪያጅ ሆነው ለሁለት አመታት ሰርተዋል። ከዚህ ወዲህ የድርጅቱን አሰራር በማጋለጥ ይታወቃሉ። ትናንት ማክሰኞ ሃውገን በህግ መወሰኛው ምክር ቤት ፊት ቀርበው ምስክርነታቸውን ሰጥተዋል። በድርጅቱና ከድርጅቱ ጋር ተያይዘው ባሉ እንደ ኢንስታግራም አይነቶቹን አፕሊኬሽኖች አስመልክቶ ባሉ ችግሮች ላይ ሆን ብሎ እርምጃ ያለመውሰድ፣ ዳተኝነትና ግልጽነት የጎደለው አሰራር መኖሩን መስክረዋል። መስካሪዋ ፌስቡክ በአሰራሩ ከእውነት ይልቅ በአብዛኛው የቅጥፈት ወሬዎችን በፍጥነት በማሰራጨትና የተሳሳቱ የኢንፎርሜሽን ዘመቻዎችን በዩናይትድ ስቴትስም ሆነ በመላው ዓለም ወደ መርጨት ያደላል ብለዋል። ፍራንሲስ ሃውገን እንዲህ ይላሉ።
The company's leadership knows how to make Facebook and Instagram safer.
የድርጅቱ አመራሮች ፌስቡክና ኢንስታግራምን እንዴት አድርገው ደህንነቱን የተጠበቀ መድረክ ማድረግ እንደሚቻል ያውቃሉ። ይሁን እንጂ በከፍተኛ መጠን የሚያጋብሱት ትርፍ በመኖሩ ሰዎችን የሚያስቀድም ለውጥ ማድረግ አይፈልጉም።
ፌስቡክ ራሱ እንዳደረገው ጥናት ኢንስታግራምን የሚጠቀሙ 32% የሚሆኑ ወጣት ልጃገረዶች ስለ ሰውነት ቅርጻቸው መጥፎ ስሜት እንደሚሰማቸው የገለጹ ሲሆን ኢንስታግራም የበለጠ ያሳስባቸው መሆኑን ተናግረዋል። ፍራንሲስ ሃውገን እንዲህ ብለዋል።
Facebook knows that its amplification algorithms
ፌስቡክ በፈጠረው የማጉያ ቀመሮቹ ወይም አፕሊኬሽን አልጎሪዝምስ የተጠቃሚዎችን ደረጃ ለመልመድ አጉልቶ የሚያጋንኑ መስፈርቶችን ይጠቀማል። ይህ ህጻናትን እንደ ጤናማ የምግብ አሰራሮች ከሚመስሉ ገራገር ጉዳዮች አንስቶ የአመጋገብ ጉድለትን እስከሚሰብኩ ይዘቶች ድረስ በአጭር ጊዜ ውስጥ እንዲተዋወቁ ያደርጋል።
ፌስቡክ ግን ሀውገን በመስክረነታቸው ወቅት የተናገሩት በድርጅት ውስጥ መመልከት ከቻሉት ከተወሰኑት የጥናትና የፖሊሲ ውጤቶች ብቻ ተነስተው ነው ይላል። የኒው ሜክሲኮ ክፍለ ግዛት ዲሞክራቱ ሴኔተር ቤን ሬ ሉጃን የሚከተለውን ጥያቄ ለፌስቡክ የዓለም አቀፍ የደህንነት ኃላፊ አንቲገን ዴቪስ ሰንዝረዋል።
Has Facebook ever found a change to its platform?
Facebook በተጠቃሚዎቹ ላይ ጉዳት ሊያመጣ የሚችል ለውጥ በመድረኩ ተመልክቶ ያውቃል? በተጠቃሚዎች ቁጥርም ሆነ በገቢ ላይ ጭማሪ ስለሚያመጣስ ወደፊት ገፍቶበታል?
የFacebook ዓለም አቀፍ የደህንነት ኃላፊው አንቲገን ዴቪስ እንዲህ በማለት መልሰዋል።
It's not been my experience at all at Facebook. We care deeply about the safety and security.
እንደዚያ ያለ ነገር በፍጹም በFacebook ተመክሮ አያውቅም። መድረካችንን ለሚጠቀሙ ሰዎች ደህንነት በሚገባ እንጨነቃለን። ለዚህም 12 ቢሊዮን ዶላር መዋለ ነዋይ አፍሰሰንበታል። በዚህ ላይ የሚሰሩ በሺዎች የሚቆጠሩ ሰራተኞች አሉን። ጉዳዩን የምናስተናግደው በዚያ መንገድ ነው።
በፌስቡክ ላይ የምታረሱትን ጥቃት አቁሙ የሚል ድርጅት መስራችና የፌስቡክ ተቺ የሆኑት ሸሪን ሚሼል የፌስቡክ ሰዎች ሁሌም ቃላቸውን እንዲሰጡ ሲጠየቁ በሚሰጧቸው መልሶች ወደፊት እናሻሽላለን የተለየንና የተሻለ እንሆናለን ይላሉ። ከዚያ በቃ ሄዳሉ። ምንም የሚፈጠር ነገር የለም ወይም በአብዛኛው ምንም የተፈጠረ ነገር የለም ብለዋል። አያይዘውም እንደሚመስለኝ ግን ለመጀመሪያ ጊዜ አሁን ማረጋጋጫ የተገኘ ይመስለኛል። መረጃው ይያላቸው ማድረግ ያለባቸው ነገር መኖሩን ያወቁ ግን ያላደረጉት ነገር ነው። በቃ አላደረጉትም ብለዋል። አንዳንዶቹ ፌስቡክን ትንባሃው ድርጅቶችን ገጥሟቸው ከነበረው አስጨናቂ ጊዜ ጋር ያመሳስሉታል። ዲሞክራቱ ሴኔተር ሪቻርድ ብሉሜንታል እንዲህ ይላሉ።
ፌስቡክና ትላልቆቹ የቴክኖሎጂ ኩባንያዎች ትልቁ የትንባሃው ዘመን የገጠማቸው ይመስላል። ሂሳብ የሚያወራረዱበት ጊዜ። ትላልቆቹ የትንባሆ ድርጅቶችም ምርታቸው ካንሰር እንደሚያመጣ ማወቃቸው ብቻ አይደለም፣ ራሳቸው ሰርተው የደረሱባቸው ጥናቶች መኖሩን ስናውቅ ፋይሎቹን ሰውረዋቸዋል።
ፌስቡክ ጉዳት ማምጣቱን አስመልክቶ በቀረበው ክስ ሕግ አውጪዎችና ተቆጣጣሪ ተቋማት ውሳኔዎችን መውሰድ አለመውሰዳቸው የሚታይ ይሆናል። ፌስቡክም የሚሰጠው ምላሽ ምን ሊሆን እንደሚችል ግልጽ
አድማጮች አሁን የቀጥታ ስርጭት መልእክት ይዘናል። የተከበራችሁ ተመልካቾችና አድማጮቻችን የኢትዮጵያ የተባበሩት መንግስታት ድርጅት 7 ባለስልጣናትና ሰራተኞቻቸውን ማሰጣቷን በሚመለከት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሚያካሄደውን ውይይት ከምሽቱ 4 ሰዓት ተኩል ጀምሮ በቀጥታ እናስተላልፋለን። በቴሌቪዥንና በራዲዮ በመደበኛው የአሜሪካ ድምጽ የኢትዮጵያ ቻናሎች እናቀርባለን። በራዲዮ በ9000 310 በ11720 እና በ15660 ኪሎ ሄርዝ ላይ ታገኙናላችሁ። የአሜሪካ ድምጽ አድማጮች ወደ ሁለተኛው አጋማሽ ስርጭታችን ዘልቀናል። ቀዳሚውም ወደ ባህር ዳር የሚወስደን ዘገባ ነው። ጦርነት እየተካሄደባቸው ካሉ የአማራ ክልል አካባቢዎች የዋግ ህምራ ብሔረሰብ አስተዳደር ዞን አንዱ ነው። ከተለያዩ ዞን ወረዳዎች ተፈናቅለው ባህር ዳር ከተማ ከሚገኙ ተፈናቃዮች 17ቱን ወደ መኖሪያ ቤታቸው ወስደው በማስተናገድ ላይ የሚገኙ አንድ የባህር ዳር ከተማ ነዋሪ ጋር ቆይታ ያደረገችው ዘጋቢያችን አስቴር ምስጋናው ዘመድ ፈልገን ለመጠጋት ብንመጣም ሁሉ ዘመዳችን ሆኖ አገኘነው ሲሉ ተፈናቃዮቹ የሰጧትን አስተያየት አከላ ተከታዩን አጠናቅራለች።
ባህር ዳር ከተማ ነዋሪ የሆኑት ወይዘሮ ሂሩት ተገኔ በመኖሪያ ቤታቸው ከዋግምራ ዞን ተፈናቅለው የመጡ 17 ሰዎችን እያስተናገዱ ነው።
መስከረም 2 3 4 እያሉ የገቡት ወደ 30 ሰው ነበር። ከዛ ወደ 4 ሰው መጀመሪያ አዲስ አበባ ሄደ፣ እንደገና አሁንም 4 ሰው፣ ከዛ 2 ሰው ያሉ ወደ 10 11 ሰው የሚሆኑ ወደ አዲስ አበባ ሄደው በሂደት ማለት ነው። አሁን ግን እዚህ ቤት የሚኖሩ 17 ሰዎች ናቸው።
ወይዘሮ ሂሩት ቤት ንብረታቸውን በድንገት ጥለው የመጡ ተፈናቃዮችን በቤታቸው ቢያስጠልሉ ማህበረሰቡ በየቀኑ የሚያመጣው ድጋፍ እንዳስገረማቸው ይናገራሉ።
የመንግስት ሰራተኛ ነኝ፣ ለዛውም ጸሐፊ ነኝ። እንደገና ደግሞ ማንንም ታምኛ አይደለም። ሰው ቆሎም ፍቅር ካለ ቆሎም በልቶ ያደርስ። ፍቅር ከምግብም ከምንም በላይ ነው። ማህበረሰቡ ጓደኞቼ፣ ጎረቤቶች ረድተውናል። ሰው ማለት ይሄ ነው። እነሱ ከተሰጣቸው ነገር እንኳን ውጭ ላሉ ወገኖቻቸው ለከሊብ ምናምን ብለው ቆርሶ ይሰጣሉ። እኔ ይሄን ነው የማውቀው። ፍቅር ማለት ይሄ ነው። በቃ ለሰው ይሰጠ ለእግዚአብሔር ያበደረ ነው የምለው እኔ። እና ቢሰጥ መልካም። ይሄ ጊዜ ያልፋል። የማያልፍ ነገር የለም። እኛ በምድር ስንመጣ ራቁታችንን ነው የመጣነው፣ መጠለያ እንድንጠለልበት እንጂ ይሄ ቤት የሁሉ ሰው ቤት ነው። እኛ እንስራው እንጂ የሁሉ ሰው ስንሄድ ጥለነው ነው የምንሄደው። መጨመር ምናምን አሁን ሰርቪሱ ይከራይ ነበር። እኛ ግን ለምን እንትን እንዳልነው አናውቅም። በመተው እንዳውም እንከራዩ ምናምን ሲሉ አይ ተውት ምን እንደዚህ ነው። ያ ሰርቪስ በገቢ ቢያመጣ ከወገን ከሰው አይበልጥም። ይሄ ጊዜ ደግሞ ያልፋል። እነዚህ ህፃናቶች እንኳን አድገው ከኛ ምን ይማራሉ? ነገ ደግሞ እነሱ ከዚህ የተማሩትን ነገር ማካፈል ይለምዳሉ፣ ፍቅር ይለምዳሉ። እነሱ ደግሞ ከዚህ የበለጠ እኔ ትንሿን ነገር ነው ያደረኩት።
ከ21 ቀን በፊት ከዋግምራ ዞን 3 ቀናትን በእግራቸው ተጉዘው ከመጡ ተፈናቃዮች አንዱ አቶ መስፍን ብርሃነ መስቀል ዘመድ ብለው ቢመጡም የማያውቁት የባህር ዳር ከተማ ነዋሪ በሙሉ ዘመዳቸው መሆኑን እንደተረዱ ይናገራሉ።
ተፈናቅለን ስንመጣ ባህር ዳር ላይ ያየነው ነገር በጣም ደስ የሚል ነው። ጫማ እንኳን ለመግዛት ተፈናቃይ ነኝ ስለው በገዛሁበት ነው የምሸጥልህ ብሎ እስከዚህ ድረስ ማሰብ። አንድ ጓደኛዬ ኪራይ ቤት ሆኖ ከተከራየበት ግቢ ውስጥ እሷም ተከራይ ሆና ኪራይ ከፈለችለት። ይሄ በጣም የሚያስደስት ነው። ስንመጣ ከሰቆጣ ምንም እንኳን የምንተዋወቅ ብንሆንም እዚህ ጋር ደግሞ አንድ ቤተሰብ ሆነን ነው። እገሌ በልቷል አልበላም፣ እገሌ ጠጥቷል አልጠጣም። ይሄንን መተሳሰብን አዲስ ፍቅር የመሰረተልን የባህር ዳርን ሰውን በረከቱን ያተርፉለት ነው የምለው። እዚህ ራሱ አሁን እኛ ከኛ እኮ ተርፎ ሄዷል። እዚህ ግቢ ውስጥ ጎረቤቶቻቸው የነ ፍሬ ጎረቤቶች የነ ሂሩቴ ጎረቤቶች በሙሉ እንጀራ እየተሸከሙ ልክ እኛ አሁን እድር እንደሚኬደው በለቅሶ በሀዘን ጊዜ እንደሚወሰደው አይነት ነው የሆነብኝ። ይሸከማሉ ይመጣሉ። እኛ ከምንበላው ያክል ተርፎ መጠለያ ላሉት እንኳን ወስደናል። ይሄ ረሃብ ውስጥ እንኳን አይደለንም። ቤታችንን እስከሚያስረሳ ድረስ ነው። ትውስታችንን እስከምንረሳ ድረስ ነው። አካባቢው ጎረቤቱ በሙሉ በቃ ወጥ ሰርተው እንጀራ ይዘው ተሸክመው ይመጣሉ። ከአቅማችን በላይ ሆኖ ደግሞ እንደኛው የተፈናቀሉ ናቸው ብለን በባጃጅ ወስደን እስከ መስጠት ደርሷል። እና በጣም ደስ የሚል አቀባበል ያለው ህብረተሰብ ነው ያገኘ ነው። መንግስታችን ወደ ቤት የምንመለስበት አጭር ጊዜ የሚቻችልን ሰርተን የምንለወጥበት ሰርተን በጣም የሚያሳዝነው መስራት የሚችል አይኖርም። ተቆርቶ መቁጭ ስል ያሳዝናል። እርግጥ መንግስት ላይ ከምረን የምንጠቀ አይደለም፣ የወቅቱ ችግር ነው።
አቶ መስፍን ብርሃነ መስቀል የባህር ዳር ከተማ ነዋሪ መጠጊያ ከለላ ቢሆናቸው እዛው ዋግምራ የቀሩ ቤተሰቦቻቸውን ሲያስታውሱ ግን ስሜታቸው እንደሚረበሽ ይናገራሉ።
ይሄን ላስተላልፍ ፈልጋለሁ። ፍቅር የሆነ ህዝብ ነው ጥለን የመጣ ነው። ፍቅር የሆነ አባት እናቶች ናቸው ጥለን የመጣ ነው። ደካማ አቅመ ደካሞች ናቸው ጥለናቸው የመጣ ነው። ይሄ ጊዜ አልፎ ነገ ጧት እኮ እንገናኛለን። በዘመን መለወጫ ላይ ነው፣ ዱለት በመጣራሪያ በሰዓት ላይ ነው። በረን ቤታችን ዘግተን የወጣ ነው። ይሄ ጊዜ አልፎ ደግሞ እንገናኛለን። የዋግ ህዝብ በሙሉ አትከፉ በይልኝ፣ ይህንን ቃል አስተላልፋለሁ።
ወይዘሮ ህይወት በመጨረሻ ጊዜ የሚያመጣው አይታወቅምና ማህበረሰቡ እርስ በርስ ይደጋገፍ ሲሉ ምክራቸውን ለግሰዋል።
ቤት ኪራይ የሚጨምሩ ሰዎች ይህ ቀን ያልፋል። እነሱም እኮ ሳይበሉት ሊሄዱ ይችላሉ። ማን ያውቃል? ሸቀጥም ይህ ስግብግብ ነው።
ህፃናታን ግን ከዚህ ሁሉ ውጥንቅጥ ውጭ ነው። በግቢው እንዲህ እንደልቡ ይቦርቃል።
አመሰግናለሁ አስቴር። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንድ ሴቶችና ቤተሰብ ነው ፕሮግራሙ። እልልታ ፕሮዳክትስ ከዘጠኝ ዓመት በፊት አዲስ አበባ ውስጥ የተመሰረተ ተቋም ነው። ተቋሙ ከተፈጥሮ ግብአቶች የሚዘጋጁ ሳሙናዎች፣ የተለያዩ የአንገት ልብሶችና ጌጣጌጦችን እያመረተ ለገበያ ያቀርባል። እነኚህን ምርቶች የሚያመርቱትም በሴተኛ አዳሪነት ይተዳደሩ የነበሩ ሴቶች ናቸው። ተቋሙ ለእነኚህ ሴቶች የተለያዩ የምክር አገልግሎቶችን በማዘጋጀት ልጆቻቸውን በማቆያ እንዲቆዩ በማድረግ ምግብ በማቅረብና እንዲሁም የሥራ ዕድል በመስጠት ካሉበት ሕይወት እንዲወጡ ይጥራል። ኤደን ገረመው ተቋሙ በሚሰጣቸው አገልግሎቶች ዙሪያ የተቋሙን ዋና ስራ አስኪያጅ ወይዘሮ እምነት መርሻን አነጋግራ ተከታዩን አጠናቅራለች።
ወደ ሴተኛ አዳሪነት ያው ስነታ ካክስቴ ጋር ተጣልቼ ነው እና ብዙ ስቃይ ደርሶብኛል። ሱሶች አሉ፣ ጫት መቃም አለ፣ ሲጋራ ማጨስ አለ። አርግዤም ራሱ በጣም ብዙ ስቃይ፣ ህይወቱ በጣም ከባድ ነው። ያለኝ አማራጭ እሱ ብቻ ነበር። ከሶስት አመት በኋላ ግን እልልታ የሚባል ድርጅት መጥቶ ወደ እነሱ ወሰዱኝ። እነሱ በጣም ረድተውኛል። ቤት ተከራይቼ እንድኖር ተደረግኩ። ትልቁ ነገር እኔ በህይወቴ አተረፍኩ የሚለው የበለጠ ነገር የልጅ ህይወት ነው። እኔ ስለተቀየርኩ ከኔ ጋር እስካለ ድረስ ልጁ ምንም አይነት ነገር ቅብዬ ያስባል።
ይህ በእልልታ ፕሮዳክትስ ውስጥ በጌጣጌጥ ስራ ላይ እየሰራች የምትገኘው የአየለች ድምጽ ነው። ተቋሙ ከተመሰረተ ከ9 አመት በላይ ጊዜን ያስቆጠረ ሲሆን በአዲስ አበባ፣ በአዳማ፣ በባህር ዳር ቅርንጫፎች አሉት። በተለያዩ ምክንያት ከቤታቸው ወጥተው በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶችና እናቶችን የስራ እድል በመስጠት ይረዳል። የድርጅቱ ስራ አስኪያጅ እምነት መርሻ ስለ ተቋሙ እንቅስቃሴዎች እንዲህ ያስረዳሉ።
እልልታ ፕሮዳክትስ የተመሰረተው በ2012 ፈረንጆቹ አቆጣጠር ነው። እልልታ ዊመን አት ሪስክ የሚባል የሀገር በቀል ድርጅት አለ። እሱም ድርጅት ምን ላይ ነው የሚሰራው? ሴተኛ አዳሪ የሆኑ ሴቶችን ከዛ ህይወት በማውጣት ከማህበረሰቡ ጋር ተቀላቅለው እንዲኖሩ የሚሰራ ድርጅት ነው። ስለዚህ እልልታ ዊመን አት ሪስክ ስር የተለያዩ ፕሮግራሞች አሉ። በመጀመሪያ የምክር አገልግሎት ይኖራል። ከዛ ከምክር አገልግሎቱ ጋር ተያይዞ ደግሞ የስራ ስልጠና ወይም የስራ ክህሎት እንዴት ወደው መስራት ይችላሉ የሚለው ነገር ላይ ስልጠና ይሰጣቸዋል። ከዛ በተጨማሪ ልጆቹ የሴቶቹ ልጆች ማለት ነው፣ ብዙ ጊዜ ሴቷ ገላዋ ሲደክም ወይንም ደግሞ እሷ መስራት ስታቆም ይህን ስራ ልጇን የመተካት ነገር አለና ስለዚህ ያን ከትውልድ ወደ ትውልድ የሚሸጋገረውን ነገር ለመስበር ምንድን ነው እያደረግን ያለ ነው? ልጆቹ ላይ እየሰራን እንገኛለን። ከዴኬር ጀምሮ እስከ ዩኒቨርሲቲ ድረስ ባለው እስከ ከፍተኛ የትምህርት እድል ድረስ እንሰጣቸዋለን። እዛ ፕሮግራም ውስጥ እስካለች ድረስ ልጇን ዴኬር እንትንከባከብ እናደርጋለን። ስለዚህ እዛ ትቀመጣለች ማለት ነው። ልጇ በመሀል ላይ እያጠባች ወይንም ደግሞ የሚያስፈልገው ነገር እያደረገች ወደ ስልጠና ትገባለች። ሌላው ደግሞ የምናደርገው ነገር የስራ ስልጠና በፍላጎታቸው የሚፈልጉት አይነት እንዲሰለጥኑ እናደርጋለን። የምግብ ስራ ሊሆን ይችላል። የልጆች እንክብካቤ ስልጠናዎች አሉ።
ባለፉት ጥቂት የማይባሉ አመታት ውስጥ ከ1000 በላይ የሚሆኑ ሴቶች ማሰልጠናቸውና ከዚህ ህይወት ውስጥ እንዲወጡ መርዳታቸውንም የእልልታ ስራ አስኪያጅ እምነት ይናገራሉ።
ከተለያዩ ድርጅቶች ጋር እንሰራለን። ከሃይማኖት ተቋማት ጋር፣ ሪሰንትሊ ከደላሎች ጋር፣ ከቀበሌዎች ጋር፣ ከማህበረሰቡ ጋር ገብተን የምንሰራበት ሁኔታ አለ። ስለዚህ እልልታ ዊመን አት ሪስክ በትንሹ ሰፊ ስራ ነው የሚሰራው፣ ግን ይህንን ይመስላል የሚሰራው ስራ። እስካሁን ድረስ ወደ 1200 የሚያክሉ ሴቶችን ከዛ ህይወት የመውጣት ስራ ሰርተናል። ሰክሰስ ማለት ለኛ ሴቶቹ ሙሉ በሙሉ ከሴተኛ አዳሪነት ወይንም ከዝሙት አዳሪነት ሲወጡ ነው 90% ሰክሰስ አለ። ይሄ ሴቶቹን ካሰለጠነን በኋላ ቀደም እንደነገርኩሽ የበጎ አድራጎት ድርጅቱ ውስጥ ስራ ለማስገኝ ለማስቀጠር እንቸገራለን። ለምሳሌ ምግብ ስራ ተምራ ማንበብ አትችልም ሆቴል ውስጥ ለማስቀጠራት እንል። ስለዚህ ቀለል የሚል ስራ ትምህርት የማይፈልግ ግን መስራት የሚችሉትን ስራ እናሰራቸው በሚል ነው። ስለዚህ አንደኛው የገቢ ማስገኛ ስራውን ይሰራል፣ መልሶ ሙሉ በሙሉ ገቢውን ለወመናት ውስጥ ይሰጣል። ሁለተኛ ደግሞ የስራ እድል ከዛ ህይወት ለወጡ ሴቶች ስራ እድል ይፈጥራል ማለት ነው። ይሄ ነው የተቋቋመበት አላማ። ስለዚህ ፕሮዳክት የሚያመርተው ጌጣጌጥና ስካርፖችን ነው የሚያመርተው። ሳሙናም አለን።
ወይዘሮ ምነት ሴቶቹ ወደ እንልታ ተቋም በመምጣት የሙያ ስልጠና በሚወስዱባቸው ጊዜ ውስጥ የሚያገኙት ገቢ ከቀደመው ጋር የሚወዳደር አለመሆኑ በራሱ ፈተናዎች አሉት ይላሉ።
ትልቁ ቻሌንጅ ወደኛ ጋር ሲመጡ የምንሰጣቸው ገቢ ከነሱ ከሚያገኙት ገንዘብ ጋር አይገናኝም። እነሱ በቀላሉ በጣም ብዙ ገንዘብ ማግኘት ይችላሉ። እኛ የምንሰጣቸውን በቂ ያን ያክል እዛ የሚያገኙትን ገንዘብ አይደለም የምንሰጣቸው። ያንን የምናደርገው ለምንድን ነው? የተወሰነ ደረጃ ሊያኖራቸው የሚችል ልጆቻቸው ሊያኖር የሚችል ገቢ እንሰጣቸዋለን። ነገር ግን ልክ እዛ የሚያገኙትን ገንዘብ ከሰጠናቸው ከትክክለኛው የህይወት እንትን ጋር አይጣጣሙም። ስልጠና ሰጥተን ወደ ስራ ስናስተማራቸው ያንን ብር መልሰው አያገኙትም። ስለዚህ እኛ ጋር ሲገቡ ሼፕ አፕ የሆኑ ነው የሚሄዱት፣ ወይንም ደግሞ እየተስተካከሉ ነው የሚሄዱት። ያላቸውን የምንሰጣቸውን የእጅ ወይንም ለተለያዩ ወጪዎች የምንሰጣቸውን ገንዘብ አብቃቅተው መኖር እንዲችሉ እናስተምራቸዋለን ማለት ነው። ከገንዘቡም በተጨማሪ የተመጣጠነ ምግብ የሚያገኙበትን ሁኔታ እናመቻቻለን። ለምሳሌ በሳምንት አትክልትና ፍራፍሬ እንሰጣቸዋለን። እዚሁም ደግሞ በወር የሚሰጣቸው እንደ ጤፍ፣ እንደ ፍርኖ ዱቄት፣ ሩዝ፣ ፓስታ፣ ዘይት የመሳሰሉ ነገሮች አሉ። ራሳቸውን አስተካክለው መሄድ እንዲችሉ ነው እየሰራ ነው ያለነው።
በተጨማሪም በዚህ ህይወት ውስጥ የሚያልፉ ሴቶች በአብዛኛው ልጆቻቸው የስነ ልቦና ቀውስ እንደሚያጋጥማቸው በመግለጽ ለዚህም የተለያዩ መርሃ ግብሮችን እናካሄዳለን ይላሉ።
በብዛት በጣም ኤርሊ ኤጅ ላይ 3-4 ልጆች ይኖሯቸዋል። ያው ብዙ አባቶቻቸው የማይታወቁ ልጆች አሏቸው። የማንነት ቀውስ ይገጥማቸዋል ብዙ ጊዜ ልጆቹ። በተጨማሪ እናቷ አቢውዝ ስትደረግ ልጅም ታያለች፣ ወንድም ሴት ያያል። አንዳንድ ጊዜ ይህንን ስራ የሚሰሩበት መንገድ በጣም ከባድ ነው። አንድ ቤት ውስጥ ከታች ወይ ልጅቷ ተኝታ ወይ ከአልጋ ስር ተኝታ እሷ ከላይ የምትተኛባቸው ሁኔታዎች አሉ፣ የምትሰራበት ይህንን ስራ ማለት ነው። ስለዚህ እንደሱ ሲሆን ልጆቹ በጣም ሳይኮሎጂካሊም እየተጎዱ የሚያልቁበት ሁኔታ አለ። ስለዚህ ወደ እኛ ድርጅት ሲመጡ ከዚህ ጋራም የተለያዩ ድጋፎች እናደርግላቸዋለን። የማማከር እነዚህ ፕሌይ ቴራፒ ወይንም ደግሞ አይደንቲቲ ክራይሲስ ሲገጥማቸው ወይም የማንነት ቀውስ ሲገጥማቸው ያለውን ነገር እንዴት ነው ሶልቭ ማድረግ የሚችሉት የሚለውን አይነት ነገር ትሬኒንግ እንሰጣቸዋለን።
እልልታ ፕሮዳክትስ ከእልልታ አትሪስክ ጋር በመሆን ለእናቶችና ለልጆች ድጋፍ የሚያደርግ ሲሆን ድርጅቱ የሚያመርታቸውን ሳሙናዎች፣ የአንገት ልብሶችና ጌጣጌጦችም ለዓለም ገበያ ያቀርባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድና አመሰግናለሁ። አሁን ልዩ ማሳሰቢያ።
የአሜሪካ ድምጽ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን
ያፋኖ ሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
VOA ጋቢና ኢትዮሳት ላይ ይገኛል።
በVOA ኢትዮጵያ ቻናል NSS 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት።
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ
አድማጮቻችን ወደ ምሽቱ የመጨረሻ ቅንብር ነው የምንወስዳችሁ። ዩናይትድ ስቴትስ፣ ካናዳና በሌሎችም የዓለም ዙሪያ አካባቢዎች ያሉ የነርቭ ጤና አዋቂዎች ባለፈው አውሮፓውያኑ 2020 ዓመተ ምህረት ውስጥ ሰዎች አይኖቻቸውና የተለያዩ የሰውነት ክፍሎቻቸውን በድንገት እያንቀሳቀሱ ወይም እንዲያንቀሳቀሱ የሚያስገድደውን ቱረት ሲንድሮም የሚባለውን የነርቭ ችግር የሚመለከት የሚያሳዩ ሰዎች በቁጥር መብራከትን የተመለከተ ዘገባ ነው። ነው
ባጭሩ የተቀነባበሩ ቪዲዮዎች ማሳያው ማህበራዊ መገናኛ ቲክቶክ የማይታይበት ነገር የለም። ዳንሱ፣ ዘፈኑ፣ ቀዱ፣ አስደናቂ ችሎታ ያላቸው እንስሳት፣ ያለባበስ ፋሽን ወዘተ ተመልካች ቁጥረው። በቅርብ ጊዜ ደግሞ ቲክቶክ አንድ ጤና ነክ ግንዛቤ ማስጨበጫ ቪዲዮ ማሳየት ጀምሮ ነበር። ያም ቱረት ሲንድሮም ተብሎ ስለሚጠራው ሰዎች ያለፍላጎታቸው አይናቸውን ጭፍን ጭፍን፣ አንገታቸውን ወዲያ ወዲህ፣ እጆቻቸውን ወደ ላይ ወደ ታች ያለማቋረጥ እንዲያነቃንቁ ወይም ሳይፈልጉ አንዳች ድምጽ ደጋግመው እንዲያወጡ የሚያደርግ የነርቭ ስርዓት እክል ግንዛቤ ለማስጨበጥ ተብሎ የተዘጋጀ የቪዲዮ ቅንብር ነው። ሃሽታግ ቱረት በሚል ርዕስ የተዘጋጀ ቪዲዮ ነው። በዓለም ዙሪያ 4 ቢሊዮን ጊዜ እንደታየ ተገልጿል። ክፍተቱ ያ ለመልካም የግንዛቤ ማስጨበጫ ተብሎ የታለመ የቪዲዮ ስርጭት አሉታዊ ውጤትም ሳያመጣ አልቀረም። አምና እንደ አውሮፓውያን አቆጣጠር በ2020 ልክ በዚህ ሰሞን ዶክተር ታማራ ፕሪንሽምና ባልደረቦቻቸው ካናዳ አልበርታ በሚገኘው የቱረት ተጠቂዎች ሕክምና ክሊኒካቸው አንድ ያልተለመደ ነገር እንዳጋጠማቸው ይናገራሉ።
በየሳምንቱ ወደ 17 የሚሆኑ በድንገት የቱረት ችግር ተጠቂዎች መሳይ ባህሪ የታየባቸው ወጣቶችን መቀበል ጀመርን።
ቱረት ሲንድሮም በዘር የሚተላለፍ ብዙውን ጊዜም ከሴቶች ይልቅ ወንዶች ላይ ይታያል። የሚጀምረውም በልጅነት ሲሆን ከፍ እያሉ ሲሄዱ ችግሩም በዚያው ልክ እየጨመረ ይሄዳል። የካልጋሪ ዩኒቨርሲቲው የነርቭ ሐኪም ዴቪድ ማርቲኖ አዲሶቹ ታካሚዎቻችን ከተለመዱት የቱረት ችግር ታካሚዎቻችን ለየት ያሉ ሆነው አግኝተናቸዋል ይላሉ።
Whereas in these kids, predominantly girls,
እነዚህ ልጆች የሚበዙት ሴቶች ልጆች ሲሆኑ በአንድ ቀን ወይም በጥቂት ቀናት ውስጥ የከፋ ደረጃ ላይ ደርሰው እናያቸዋለን።
ይህን ሁኔታ ያከተለው አንዳች ነገር መኖር አለበት ብለው ሐኪሞቹ ይጠረጥራሉ። ዶክተር ታማራ ፕሪንሽም ከሴት ልጃቸው ጋር ሆነው ሲያወሩ ባገኙት መረጃ ተመርኩዘው ቲክቶክን መከታተል ጀመሩ።
አንዳንዶቹን ቪዲዮዎች ስመለከታቸው እንዴ የሰውነት ክፍላቸው ላይ ልክ ይሄን አይነት ተደጋጋሚ እንቅስቃሴ የሚያደርጉ 5 ልጆችን አውቃለሁ አልኩኝ። ካነጋገርኳቸው ወጣቶች አንዷ ለሊቱ ሙሉ ቲክቶክ ቪዲዮዎችን እያየች ካደረች በኋላ እንደጀመራት ነግራኛለች።
ባለፈው አመት ውስጥ ዩናይትድ ስቴትስ፣ እንግሊዝ፣ አውስትራሊያ እና ጀርመን ያሉ ክሊኒኮች ተመሳሳይ ችግር ያለባቸው ታካሚዎች እንዳጋጠሟቸው ሪፖርት አድርገዋል። በዩናይትድ ስቴትስ ሎስ አንጀለስ ካሊፎርኒያ ዩኒቨርሲቲ UCLA የህፃናት የአእምሮ ሐኪም የሆኑት ጃን ፒያነሴንቲኒ አንዱ ናቸው። እንዲህ ይላሉ።
ቲክስ ቴንድ ቱ ስታርት ዊዝ ቢግ ቲክስ ቢግ ሞተር ቲክስ ላይክ ሂቲንግ ቲክስ
ከደጋጋሚ እንቅስቃሴው የሚጀምረው በጣም ጎላ ባለ ደረጃ ነው። ለምሳሌ ደጋግሞ ራስን ከሆነ ነገር ጋር ማጋጨት ወይም ያለማቋረጥ ማከክ ወይም ዝም ብሎ እጅን ማወናጨፍ ሊሆን ይችላል።
እነዚያ ስለ ቱረት የነርቭ ጤና ችግር ግንዛቤ ለማስጨበጥ ተብለው የወጡ ቪዲዮዎች በሌላ ምክንያት ለዚህ ችግር ሊጋለጡ የሚችሉ ሰዎችን መሰል ድምጾችና እንቅስቃሴዎች እንዲያደርጉ ያነሳሱ ይሆናል የሚል ጥርጣሬ ያላቸው ሐኪሞቹ
A lot of the kids that we're seeing or that are being seen with these tics report pretty high levels of depression and anxiety.
እንዲህ አይነት ችግር ኖሯቸው እኛ ጋር ለህክምና የሚመጡ ልጆች ከባድ ድባቴ ወይም ጭንቀት እንዳለባቸው ይነግሩናል። ይሄ በአመዛኙ ከወረርሽኙ ጋር የተያያዘ ሊሆን ይችላል።
ይሁን እንጂ አንዳንዶቹ ለቱረት የነርቭ ችግር ግንዛቤ ለማስጨበጥ ተብለው የተዘጋጁ ቪዲዮዎች አስቂኝ ይሆኑ እንጂ እንዲህ ባለው የጤና እክል ተጠቂ ለሆኑ ሰዎች ህይወት አስቸጋሪ ሊሆን እንደሚችል ዶክተር ታማራ ፕሪንሻም ይመሰክራሉ።
I've had patients who've dropped out of school, dropped out of college.
ትምህርታቸውን የተዉ፣ የኮሌጅ ትምህርታቸውን ያቋረጡ ወይም ስራቸውን የለቀቁ ታካሚዎች ነበሩ። በእነዚህ ታካሚዎች ላይ የሚታየው ችግር የብዙዎቹ የቱረት ተጠቂዎች ላይ ከማየው ከፍ ያለ መሆኑንም አስተውያለሁ።
በታዳጊዎችና በወጣቶች ላይ እንግዳ በሆነ መልኩ እየታየ ስላለው የቱረት ሲንድሮም መሰል ችግር ምንነት እስካሁን ብዙም የሚታወቅ ነገር የለም።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ለምሽት ያዘጋጀውን የሰናዳውን ዝግጅት እዚህ ላይ አበቃ። ነገ ከ3 ሰዓት ላይ እንመለሳለን። አስተናግድኳችሁ አላ ከበደ ከባልደረቦቼ ጋር ብዙ ተሰናበት። ሰላም ደህና ደሩ።